الإمارات والتفوفة.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እንደገና ሪፖርት አርከን ተጠቅመን ለዚህ ከዛ አንጻር የተወሰነ ውሳኔ ምን ነው የመጀመሪያው ተጨማሪ ቀናቶች ያስፈልጋሉ በድምፅ መስጠቀሙ መስከረም 20 እንዲሆን ስለነበር
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን ዳይሬክተር ሶሊያና ሽመልስ ናቸው። ሁሉ ዘገባው በእለቱ አብይርስ ይቀርባል። የዩናይትድ ስቴትስ አስተዳደር በኤርትራ የመከላከያ ኃይል ጽህፈት ቤት ኃላፊ ላይ እርምጃ የሚወስድ መሆኑን በመግለጽ ያቀረበው ክስ ተቀባይነት የሌለ ነው ሲል አጥብቆ የሚቃወም መሆኑን የኤርትራ መንግስት አስታወቀ። የፌዴራል መንግስት በአሸባሪነት የተፈረጀ ቡድን ታጣቂ ናቸው የሚላቸውና ተዋት የትግራይ መከላከያ ኃይል የሚላቸው ተዋጊዎች በተንቀሳቀሱባቸው የአማራና የአፋር ክልል አካባቢዎች በንጹሃን ዜጎችና በህዝብ ንብረት ላይ ጉዳት እያደረሱ ነው በሚል የቀረበውን ክስ ህዝብን ለማነሳሳት ታቅዶ የቀረበ ሲሉ አጣጥለዋል። ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ነሐሴ 18 2013 ዓ.ም ምርጫችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከለቱ ዜና አቅራቢ ደረጀ ደስታ፣ ከፕሮግራሙ አቀናባሪ ፍራን ኃይሉ፣ ከቴክኒክ መሐንዲሱ ድራክ ፍራንክሊንና ከዋና አዘጋጁ ሰለሞን አባተ፣ ከዌብና ማህበራዊ መገናኛ አቀናባሪያችን አበባየሁ ገበያው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ሆነው ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን ያለም ዜና።
ጤና ይስጥልን አድማጮች እንደምን አመሻችሁ። ዜናውን የማቀርብላችሁ ደረጀ ደስታ ነኝ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 14 ቀን ምርጫ ካልተደረገባቸው የአገሪቱ አካባቢዎች መካከል በሶማሌ፣ በደቡብና ሐረሪ ክልሎች መስከረም 20 ቀን ምርጫው እንዲካሄድ መወሰኑን አስታወቀ። በደቡብ ምዕራብ ኢትዮጵያ የክልልነት ድምጽ ውሳኔም በዚህ ዕለት ይከናወናል ተብሏል። ቦርዱ ከዚህ በፊት ከሐረሪ ክልል ጋር እስከ ሰበር ሰሚ ችሎት ድረስ በተከሰሰባቸው የሐረሪ ልዩ ምርጫ ጣቢያዎች ያለው ዝግጅትንም በተመለከተ አስቀድሞ በተካሄዱ ምርጫዎች ይደረግ እንደነበረው ሐረሪዎች ብቻ የሚመዘገቡባቸውና የሚመርጡባቸው የምርጫ ጣቢያዎችን በሐረሪ ክልልና ከሐረሪ ክልል ውጪም እንደሚያዘጋጅ አስታውቋል። ቦርዱ አስቀድሞ ጳጉሜ ላይ ሊያካሂድ የነበረው ምርጫ በጊዜ ጥበት ከፖለቲካ ፓርቲዎች ጋር በመመካከር ወደ መስከረም 20 መሸጋገሩን አስታውቋል። አድማጮች ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። በኢትዮጵያ ሶስተኛው ዙር የኮቪድ-19 ወረርሽኝ ማዕበል እየተከሰተ መሆኑን የጤና ሚኒስቴር አስታወቀ። የጤና ሚኒስትሯ ዶክተር ሊያ ታደሰ በሰጡት መግለጫ ባለፉት ጥቂት ሳምንታት የቫይረሱ ወረርሽኝ በከፍተኛ መጠን እየጨመረ መሆኑን ገልጸዋል። ቫይረሱ በኢትዮጵያ ከተከሰተበት ጊዜ ጀምሮ ከፍተኛው ዕለታዊ የተጠቂዎች ቁጥር ባለፈው ቅዳሜ መመዝገቡንም አስታውሰዋል። በቫይረሱ የመያዝ ምጣኔ ቢበዛ 3 ከመቶ ከነበረበት ወደ 12 በመቶ ማደጉንም ሚኒስትሯ ተናግረዋል። የኮቪድ-19 ክትባት በተለያየ መጠን በመላ አገሪቱ የተዳረሰ ሲሆን በአዲስ አበባ ደግሞ እድሜው ከ35 ዓመት በላይ የሆነ ማንኛውም ነዋሪ ክትባቱን ማግኘት እንደሚችል ዶክተር ሊያ ገልጸዋል። አድማጮች ዝርዝር ዘገባውን በምሽቱ ስርጭታችን ይዘናል። የሶማሊያ መንግስት ለመጪው ምርጫ ያዘጋጀውን እቅድ ተቃዋሚ ፕሬዝዳንታዊ እጩዎች ውድቅ አድርገውታል። የተቃዋሚ እጩዎች ይህን አቋም መያዛቸው ምርጫውን እንደገና ሊያዘገየው ይችላል ተብሏል። ከመቋዲሾ መሐመድ ካህዬ ያጠናከረውን ዘገባ ቆንጂት ታዬ ታቀርባለች።
በፌደራሉ መንግስትና በክልሉ መሪዎች የቀረበውን አዲስ የምርጫ ሂደት እቅድ እንደማይቀበል የተቃዋሚ ፕሬዝዳንታዊ እጩዎች ምክር ቤት አስታውቋል። ምክር ቤቱ ትናንት ባወጣው መግለጫ እቅዱ 275ቱን የፓርላማ አባላት የሚመርጧቸውን የመራጭ ተወካዮች እንዲሰይሙ ለክልላዊ መሪዎች ከልክ ያለፈ ስልጣን ሰጥቷል በማለት ነው። እቅዱን ከተቃወሙት መካከል አንዱ የቀድሞ ፕሬዝዳንት አሁን ተቃዋሚ መሪ ሐሰን ሼክ መሐሙድ ናቸው።
waxa aan diidanahay waxa waaye wuxuu inay cabdaalaan rabnaa waxa soo socda in la garanaayo
የፓርላማ አባላቱን የሚመርጧቸውን ተወካዮች ማን እንደሚመርጣቸው ግልጽ መደረግ አለበት ብለዋል። ምክንያቱም ሂደቱ የሚከናወነው ለአራቱ ትላልቆቹ ጎሳዎች እኩል እኩል መቀመጫ ከተደለደለ በኋላ የሚተርፈውን ህዳጣን የሚባሉት ጎሳዎች እንዲከፋፈሉት ስለሆነ አካሄዱ በግልጽ መታወቅ አለበት ብለዋል። ካሁን ቀደም ሁለት ጊዜ የዘገየው ምርጫ እንደገና እንዲዘገይ እንደማይፈልጉም የቀድሞው ፕሬዝዳንት አክለው ተናግረዋል። በተዘዋዋሪ በመራጭ ተወካዮች በኩል የሚካሄደው የፓርላማ አባላት መረጣ በመጪው መስከረም ወር መጀመሪያ ላይ ይካሄድና ከዚያም ወሳኙ ፕሬዝዳንታዊ ምርጫ እንደ አውሮፓውያን አቆጣጠር ጥቅምት 10 ቀን ሊከናወን ነው እቅድ ተያዘው። በምርጫው አፈጻጸም ዙሪያ የተነሳው አዲስ ውዝግብ በቶሎ ካልተፈታ በስተቀር ፕሬዝዳንታዊ ምርጫው እንደገና መዘግየቱ ነው ሲሉ ተንታኞች እየተናገሩ ናቸው። አንዱ ሶማሊያዊው የፖለቲካ ተንታኝ አብዲፋታ ሐሰን ናቸው። ምርጫው በቅዱ መሰረት እንዲካሄድ ሁሉም ባለድርሻዎች ለተቃዋሚ መሪዎቹ ቅሬታ ፈጥነው መፍትሄ መፈለግ አለባቸው ሲሉ ተንታኙ አሳስበዋል።
የቀድሞው የቻድ ፕሬዝዳንት ሂስኒ ሀብሬ ዛሬ መሞታቸውን የሴኔጋል ባለስልጣናት አስታውቀዋል። ፕሬዝዳንቱ ህይወታቸው ያለፈው በሰብአዊነት ላይ በፈጸሙት የጦር ወንጀለኝነት ተከሰው በተፈረደባቸው የእድሜ ልክ እስራት ከነበሩበት እስር ቤት መሆኑ ተነግሯል። ሀብሬ እንደ አውሮፓ አቆጣጠር ከ1982 እስከ 1990 በነበረው የስልጣን ዘመናቸው ከ40,000 ሰዎች በላይ መግደላቸውንና ሌሎች 200,000 ሰዎችን ደግሞ ማስተቃየታቸው ተመስክሮባቸዋል። ሀብሬ በቅርቡ ለኮሮና ቫይረስ ህክምና ከእስር ተለቀው እንደነበሩ አንዳንድ መረጃዎች ጠቁመዋል። ሂስኒ ሀብሬ የ79 ዓመት ሰው እንደነበሩም ተመልክተዋል። በዛምቢያ ብሔራዊ ምርጫውን ያሸነፉት አዲሱ ፕሬዝዳንት ሂችለማ ከ12 ቀን ፉክክር በኋላ ስልጣን ላይ የነበሩትን ኤድጋር ሉንጎን ማሸነፋቸው የፕሬዝዳንትነቱን ስልጣን ተረክበዋል። አዲሱ የዛምቢያ ፕሬዝዳንት ዛሬ ማክሰኞ በዓለ ሲመታቸውን በሚያከብሩበት ወቅት ከቪኦኤ ዘጋቢ ፒተር ክሎቲ ጋር የአጭር ጊዜ ቆይታ አድርገዋል። ፕሬዝዳንቱ በመጪው የስልጣን ዘመናቸው ከህዝባቸውና ደጋፊዎቻቸው ጋር በመሆን ዝቅተኛውን ምጣኔ ሀብት እንደሚያሻሽሉ፣ የህግ የበላይነትን እንደሚያሰፍኑ፣ የሰብአዊ መብትን እንደሚያከብሩ፣ ከአካባቢው አገሮች ሆነ ከዋሽንግተን ጋር የተሻለ ግንኙነት እንደሚመሰርቱ ተናግረዋል። ዛሬ በየገበያው ስፍራ በየስራው ገበታና በየትኛውም ቦታ የሚታይ መከፋፈል መኖሩን ገልጸው በሚቀጥሉት 100 ቀናት ውስጥ ለበርካታ ዓመታት ተከፋፍላ የቆየችውን አገራቸውን አንድ ለማድረግ እንደሚሰሩ ተመራጩ የዛምቢያ ፕሬዝዳንት አስታውቀዋል። እኛ ራሳችን የዲሞክራሲ ውጤት ነን ያሉት አዲሱ ፕሬዝዳንት ብዙ አስቸጋሪ ነገሮችን አልፈን ይኸው ተመርጠናል፣ የዲሞክራሲ ልጆች ስለመሆናችንም መልእክት አስተላልፈናል ሲሉ ለአሜሪካ ድምጽ ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ታሊባን የአፍጋኒስታን ህጋዊ ወኪል ስለመሆኑ በዓለም አቀፍ ደረጃ ዕውቅና ለማግኘት ዲፕሎማሲያዊ ጥረት እያደረገ መሆኑን ዛሬ ማክሰኞ ባወጣው መግለጫ አስታውቋል። ታሊባን በመግለጫው የዲፕሎማሲያዊ ጥረት የዓለም ደህንነትን በማረጋገጥና ለአስርት ዓመታት ያለማቋረጥ ጦርነት ውስጥ ሲሰቃይ የኖረውን የአፍጋኒስታን ህዝብ ስቃይ ለማቃለል ይረዳል ብሏል። የእስልምና ቡድኑ የባህል ኮሚሽን ከፍተኛ አመራር አብዱል ጣህር ባልኪ ለቪኦኤ እንደተናገሩት ሁሉን አካታች የሆነ እስላማዊ መንግስት ለመመስረት ከሁሉም ባለድርሻ አካላት ጋር ምክክር እየተካሄደ መሆኑን ገልጸው ይህ በቅርቡ ይፋ ይደረጋል ብለዋል። አብዱል ጣህር ባልኪ ዓለም እኛን ብቻ ሳይሆን መላውን የሰው ልጅ የገጠሙትን ከደህንነት እስከ አየር ንብረት ለውጥ ድረስ ያሉትን ችግሮች በጋራና በአንድነት ለመቋቋም አንድ ላይ መሆን የሚችልበት ልዩ አጋጣሚ የተፈጠረለት ይመስለኛል ብለዋል። ባልኪ በዓለም አቀፉ ማህበረሰብ ህጋዊ የአፍጋኒስታን ህጋዊ ወኪል ስለመሆናችን እውቅና እንደምናገኝ ተስፋ አደርጋለሁ ሲሉም ተናግረዋል። ተቺዎች ግን ታሊባን በቅርቡ ስለገባው ቃል አሁንም ጥርጣሬ ያላቸው መሆኑን ይናገራሉ። ቡድኑ ከአልቃይዳና ከሌሎች ያሸባሪ ድርጅቶች ጋር አሁንም ግንኙነት ያለው መሆኑን ይጠቅሳሉ። የተባበሩት መንግስታት ባለስልጣናትም በቅርቡ ያወጡት ሪፖርት ግድያዎችና ታሊባን በሚቆጣጠራቸው አካባቢዎች በሴቶች ላይ የተጣሉ ገደቦች መኖራቸውን አመልክተዋል። ዋሽንግተንም ሆነ የተቀረው ዓለም አቀፉ ማህበረሰብ ካቡል ላይ በኃይል ለሚመሰረት መንግስት እውቅና እንደማይሰጡ ሲያስጠነቅቁ ቆይተዋል። ቻይና በደቡብ ቻይና የሚገኙ አብዛኞቹ የባህር ይዞታዎች ይገቡኛል በማለት ማስፈራራትና ማስገደዱን ቀጥላለች ሲሉ የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ በዛሬው ዕለት ተናገሩ። ምክትል ፕሬዝዳንቷ ይህን የተናገሩት ሰሞኑን በመጎብኘት ላይ ከሚገኙት ሲንጋፖር ውስጥ ሆነው ነው።
And yet, in the South China Sea, we know that Beijing continues to coerce, to intimidate,
እነዚህን ማስፈራሪያዎች ለመመከት አሜሪካ ከአጋሮቻችንና ሸሪኮቻችን ጋር ትቆማለች ያሉት ሃሪስ እዚህ ላይ ግልጽ መሆን አለብኝ። በደቡብ ምስራቅ እስያና በኢንዶ ፓሲፊክ ውስጥ ያለን ተሳትፎ በአንድ የተለየ አገር ላይ ያነጣጠረ አይደለም ወይም ማንም በአገሮች መካከል አንዱን እንዲመርጥ የቀየስ ነው አይደለም። ይልቁንም የኛ ተሳትፎ በዚህ አካባቢ ላለን አጋርነትና ተሳትፎ ያለንን ብሩህ አመለካከት ማራመድ ነው ብለዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዋንግ ዊብን በሰጡት ምላሽ አሜሪካ ሆምብላ ስም ማጥፋት፣ ማፈን፣ ማስገደድና ሌሎች አገሮችን በጉልበት ማስፈራራት ይዛለች። ለዚህ ደግሞ ምንም ዋጋ የማትከፍልበትን ስርዓት እየተከተለች ነው ብለዋል። ምክትል ፕሬዝዳንቷ ከሲንጋፖር ወደ ቪየትናም ዋና ከተማ ሃኖይ በዛሬው ዕለት ማምራታቸው ተነግሯል። በመጨረሻም የኮቪድ ዜና። በዩናይትድ ስቴትስ የሃዋይ ክፍለ ግዛት አገረ ገዢ ዴቪድ ሌክስ ሆስፒታሎች በኮቪድ-19 ህሙማን እየተጨናነቁ በመምጣታቸው ተጓዦች ወደ ክፍለ ግዛቲቱ እንዳይመጡ አሳስበዋል። አገረ ገዢው ትናንት በሰጡት መግለጫ በፓሲፊክ ደሴት ወደምትገኘው ሃዋይ ለመምጣት ይህ ጥሩ ጊዜ አይደለም ብለዋል። በግዛቲቱ የሚኖሩ ነዋሪዎችና ጎብኚዎችም ከጉዞ እንቅስቃሴያቸው እንዲታቀቡ ጠይቀዋል። ሃዋይ 62 ከመቶ የሚሆኑ ነዋሪዎቿ መከተባቸው የተነገረ ሲሆን ከግዛቲቱ ነዋሪዎች 93 ከመቶ የሚሆኑት ለአዲሱ የዴልታ ቫይረስ የተጋለጡ መሆኑ ተገልጿል። የዕለቱ ዜና ይሄው ነበር። ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከዛሬ ማክሰኞ ነሐሴ 18 2013 ዓ.ም ምረት ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ደስታ ላይ መኮንን ነው ብርሃን ኃይሉን ተክቶ ስርጭቱን እየመራልን። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት አሁን ወደ ዕለቱ አብይ ርዕስ ነው የምናቀናው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ አንበል።
የሟቾችንም ቁጥር ስንመለከት ባለፈው ሳምንት ብቻ 66 ሰዎች ህይወታቸውን አጥተዋል። በአማካይ ስንመለከተው ወደ 9 ሰዎች እየሞቱ ይገኛሉ። ይሄ እንግዲህ በአገራችንም ይሄ ሶስተኛው ማዕበል የሚባለው የመጀመር ምልክት እያሳየ እንደሆነ በደንብ የሚያመላክት ነው።
የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰን ድምጽ ነው የሰማችሁት። አድማጮች ሙሉ ዘገባው ሁለተኛው አጋማሽ ይቀርባል። አሁን ወደ ዕለቱ አብይ ርዕስ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 14 ቀን ምርጫ ካልተደረገባቸው የሀገሪቱ አካባቢዎች መካከል በሶማሌ፣ በደቡብና ሐረሪ ክልሎች መስከረም 20 ቀን ምርጫው እንዲካሄድ መወሰኑን አስታወቀ። በደቡብ ምዕራብ ኢትዮጵያ የክልልነት ድምጽ ውሳኔም በዚህ ዕለት ይከናወናል ብሏል። የክልልነት ድምጽ ውሳኔው በዚህ ዕለት ሲከናወን ቦርዱ ከዚህ በፊት ከሐረሪ ክልል ጋር እስከ ሰበር ሰሚ ችሎት ድረስ ከተካሰሰባቸው የሐረሪ ልዩ ምርጫ ጣቢያዎች ዝግጅትን አስመልክቶም አስቀድሞ በተካሄዱ ምርጫዎች ይደረግ እንደነበረው ሐረሪዎች ብቻ የሚመዘገቡባቸውና የሚመርጡባቸው ጣቢያዎችን በሐረሪ ክልልና ከሐረሪ ውጭም እንደሚያዘጋጅ አስታውቋል። ቦርዱ ከፖለቲካ ፓርቲዎች ጋር አስቀድሞ ጳጉሜ ላይ ሊካሄድ የነበረው ምርጫ በጊዜ ጥበት በመመካከር ወደ መስከረም 20 ማሸጋገሩን ነው ያስታወቀው። አዲስ ቸኮል ኬኔዲ አባተ ተከታትሎታል።
የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ባልተደረገባቸው ክልሎች ከሚወዳደሩ የፖለቲካ ፓርቲዎች ጋር በመመካከር የድምጽ መስጫ ቀኑ መስከረም 22/2014 ዓ.ም እንዲሆን መወሰኑን ይፋ አድርጓል። የቦርድ ኮሙኒኬሽን ዳይሬክተር ሶሊያና ሽመልስ ለአሜሪካ ድምጽ እንዳስታወቁት የደቡብ ምዕራብ ኢትዮጵያ ህዝብ ውሳኔና የተወሰኑ ምርጫ ክልሎች ምርጫ መስከረም 20 ይካሄዳል።
ምርጫ ክልሎች ነበር በተለያዩ አስተዳደራዊ ክልሎች ውስጥ ያሉ የምርጫ ክልሎች የተካሄደባቸው ነበር። ህዝብ ውሳኔው የደቡብ ምዕራብ ኢትዮጵያ ህዝብ ውሳኔ ማብሮ ካልተካሄደ ምርጫዎች መካከል አንዱ ነበር እንደምታውቀው በተለያዩ ምክንያቶች አንደኛው በመረጃዎች ምዝገባ ላይ በቀረባ ቤቱታ ሌላኛው የመረጃዎች ምዝገባ ሲካሄድ በነበረ በጣም ጉልህ የሆነ የአሰራር ልዩነት ቦርዱ ሲያገኝ አንዳንዶቹ የጸጥታ አንዳንዶቹ ደግሞ ሎጂስቲካሊ የሪሶርስ ሪፖርቶቻቸው ህትመት መዘግየቱ የተነሳ ተብሎ የተወሰኑ የምርጫ ክልሎች ያልተካሄደባቸው ነበሩ። ሶማሌ እና ሀረሪ ያው ምንም ያልተካሄደባቸው ናቸው። ሌሎቹ ቦታዎች ላይ ግን ምርጫዎች ተካሄደው የተወሰኑ ፖኬት ኤሪያዎች ብቻ ምርጫ ሳይካሄድባቸው የቀሩ አሉ ማለት ነው። ስለዚህ እሱም መጀመሪያ ያነሳ መስራት ሲወሰን ይህኛው ለጳጉሜ ነበረ እየታቀደው የነበረው እንደምታስታውስ ከነበረ እንደገና ሪቫይዝ አድርገን እቅዳችንን እነዚህ ከዛ አንጻር የተወሰነ ውሳኔ ምንድነው? የመጀመሪያው ተጨማሪ ቀናቶች ያስፈልጋሉ። የድምፅ መስጫ ቀኑ መስከረም 20 እንዲሆን ወስነናል።
ምርጫ ባልተካሄድባቸው ሌሎች አካባቢዎች ማለትም በምዕራብ ኦሮሚያ፣ ቤኒሻንጉል ጉሙዝ፣ ከፊል አማራ ምርጫው ስለሚካሄድበት ሁኔታ ቦርዱ ወደፊት የሚያሳውቅ መሆኑን ነው ሶሊያና ሽመልስ ያስታወቁት። ምርጫው እንዲካሄድ የተወሰነላቸው አካባቢዎች ከአካባቢዎቹ አጠቃላይ ሰላምና ተጨባጭ ሁኔታ ጋር የተገናዘበ ዝርዝር መረጃ ተሰብስቦ በቦርዱ ግምገማ ለምርጫ መቼ ሁኔታ ያለባቸው ተብለው የተለዩ መሆናቸው ነው የቦርዱ መግለጫ የሚያመለክተው። ምርጫ ተካሄዱ የምርጫ ውጤቱ በተለያዩ ምክንያቶች የተሰረዘባቸው በደቡብ ክልሉ ያሉ ምርጫ ክልሎች ምርጫም በመስከረም 20 እንደሚካሄድ ነው የኮሙኒኬሽን ዳይሬክተሩ ያመለከቱት። ሶሊያና ሽመልስ የምርጫ ቀንን በተመለከተ ምርጫው በሚደረግባቸው ክልሎች የሚወዳደሩ የፖለቲካ ፓርቲዎችን ማወያየታቸውንና በመጨረሻ መስማማታቸውን ያስታወቁት
ተስማምተን የተለያየ ነው ፖለቲካ ፓርቲዎች ጋር እንዳልኩ ወደ ሶስት አይነት አካባቢ ነው። አንደኛው አሁን መደረግ የለበትም ትኩረታችን ሌላ መሆን አለበት የሚሉት እሱን ነበሩ። ሌሎች አሁን እንዳለን የጸጥታ አስተማማኝ በሆነና የምርጫ እንቅስቃሴ ማድረግ የሚቻሉ ቦታዎች ላይ እያደረግን መቀጠል ያለብን የሚሉ አሉ። ሌሎች ደግሞ በመካከል ላይ እኛ እንኳን ባንሳተፍበት የሚቻል ቦታ ላይ ይደረግና ሌሎቹን ደግሞ ቢቀርና አሰስመንት ሜም ጥሩ ነው። ስለዚህ ቀኑን ትንሽ ገፋ ተደርጎ መታቀዱ ለዚህ ይረዳል የሚለውንም ደግሞ የሰጡ ፖለቲካ ፓርቲዎች አሉ በውይይታችን ማቅረብ
በርዱ። በሶማሌ ክልል የመራጮች ምዝገባ ሂደት ላይ በተፎካካሪ የፖለቲካ ፓርቲዎች የቀረቡ ቅሬታዎች ላይ ተመርኩዞ በአካሄደው ማጣራት የክልሉ ምርጫ ለሌላ ጊዜ እንዲተላለፍ መወሰኑ የሚታወስ ሲሆን በትላንትና ውሳኔም ቅሬታ ቀርቦባቸው የመራጮች ምዝገባ በተቆረጠባቸው አካባቢዎች ሁሉ ለአምስት ቀናት የመራጮች ምዝገባ ተሟልቶ እንዲጠናቀቅ መወሰኑን ተገልጿል። ብሔራዊ ምርጫ ቦርድ በሀረሪ ክልል የሀረሪ ብሔረሰብ ተወላጆች ብቻ የሚመዘገቡባቸውን የምርጫ ጣቢያዎች በማዘጋጀት እንዲሁም ከሀረሪ ክልል ውጭ የሚኖሩ የብሔረሰቡ ተወላጆች በሀረሪ ክልል ምርጫ የሚሳተፉበትን አሰራር ተቃውሞ የነበረ ቢሆንም እስከ ሰበር ሰሚ ፍርድ ቤት በደረሰ ውሳኔ እነኝን ውሳኔዎች ከልሶ ከዚህ በፊት ሲካሄዱ በነበሩ ምርጫዎች ሲደረግ እንደነበረው በአሁኑ ምርጫ ሀረሪዎች ብቻ የሚመዘገቡባቸው ጣቢያዎችን በሀረሪ ክልልና የብሔረሰቡ ተወላጆች በሚኖሩባቸው ሌሎች አካባቢዎችም እንደሚያዘጋጅ አስታውቋል። አስቀድሞ የነበራቸውን ጥያቄና አዲሱ የምርጫ ቦርድ ውሳኔ በተመለከተ የሀረሪ ብሔራዊ ጉባኤን በመወከል በፍርድ ቤት ከተከራከሩት የህግ ባለሙያዎች መካከል አቶ ሰላዲን ቶፊቅ ይህን ይላሉ።
ሀረሪ ብሔር አባላት በክልሉ ማለት ነው እና ከክልሉ ውጭ ያሉት የሚመዘገቡበት አንድ የተለየ ካርድና አንድ የተለየ መዝገብ ነበር ማለት ነው። አሁን ከዚህ በፊት የነበረው አንድ ወጥ አይነት የመዝገብ እና የካርድ አይነት ስለነበረ ይሄ ተለይቶ እንዲከናወን የሚል አንድ ውሳኔ ነው ማለት ነው። ሁለተኛው ደግሞ የጅጎል ምርጫ ክልል ላይ ያው ተቋርጦ ስለነበረ የአምስት ቀን ተጨማሪ የምርጫ ምዝገባ ማሟያ እንዲከናወን የወሰነበት ሁኔታ ነው። በሶስተኛ ደረጃ ደግሞ ከክልል ውጭ የሚኖሩ የሀረሪ ብሔር ተወላጆች የሚመርጡባቸው 10 የተለያዩ ከተሞች ማለት ነው። ለምሳሌ አዲስ አበባ፣ በኦሮሚያ ብሔራዊ ክልል አዳማ፣ ጭሮ፣ ኮምቦልቻ፣ ጉርሲ፣ ከዲስ፣ ድድርና ሀርማያ እና ድሬዳዋ እንዲሁም በሶማሌ ክልል ጅጅጋ ላይ የሚከናወኑ ቦታዎች ላይ ምርጫ ካርድ እንዲሰጥ ያስተላለፉበት ሁኔታ ነው ያለው። ስለዚህ ፍርድ ቤቱ የወሰነው ውሳኔን ያው ምርጫ ቦርድ በአግባቡ ተቀብሎ ያው በአግባቡ እየፈጸመ ያለበት ሂደት ነው አሁን የሚያመላክተው።
ቦርዱ የሰበር ሰሚ ችሎትን ውሳኔ አስቀድሞ ማስፈጸም ያልቻለው በወቅቱ ከነበረ የጊዜና የአቅም ውስንነት ጋር የተያያዘ እንደሆነ ነው የኮሚኒኬሽን ዳይሬክተሯ ሶሊያና ሽመልስ የገለጹልን።
ሰበር ሰሚ ድረስ ሄደን እንደምታውቀው ተከራክረን ሰበር ሰሚ ችሎት ከክልሉ ውጭ የሚኖሩ የሀረሪ ብሔር ተወላጆች ድምጻቸው መስጠት አለባቸው እና ምርጫ ጣቢያቸውን መቋቋም ይገባቸዋል ብሎ ውሳኔ አስተላልፏል። ያንን ውሳኔ ያው ተቀብለን እንደምናስፈጽም ገልጸናል። በወቅቱ ምናልባት ወቅቱ የነበረብን ሁለት ተግዳሮቶች፣ አንደኛው ውሳኔ የሚሰጥበት ወቅት ያው ዘግይቶ ስለነበር እና እኛ ደግሞ ኦፊሻሊ ብዙ ተግባራት ሄደን ስለነበረ እሱም ማስፈጽም አስቸጋሪ ነው። ሌላኛው ደግሞ የመራጮች ምዝገባ ራሱ በሚከናወንበት ወቅት ከቦርዱ ከተሰጠው ስልጠናና አቅጣጫ ውጭ የሆነ የመራጮች ምዝገባ ሳይለያይ በተለያዩ መቀመጫዎች ለክልልና ተወካዮች ምክር ቤት መቀመጫዎች ድምፅ የሚሰጡ የማህበረሰብ ክፍሎች ተቀላቅለው ምዝገባ እስከተካሄደ እሱ ደግሞ በኋላ ላይ ማቀድንም የድምፅ መስጫ ወረቀት መስጠትን አስቸጋሪ ስለሚያደርገው እሱ አሰራር ትክክለኛ አይደለም በሚል የእሱን የመራጮች ምዝገባ ሂደትን እንዲቆም አድርገን ነበረ። ስለዚህ በዛ የተነሳ ነበር እንግዲህ በሁለቱ ምክንያቶች ሊዘገየ የነበረው።
በደቡብ ክልልም እንዲሁም በምዕራብ ኦሞ ማለትም በዘልማም፣ ዲዚ ልዩ፣ ሱርማና ሙርሲ የምርጫ ክልሎች እንዲሁም ከልዩ ምርጫ ክልል ውጭ ያሉ ነዋሪዎች በሚመዘገቡበት ማጀት መደበኛ ምርጫ ክልሎች ምርጫው እንዲከናወን የምርጫ ቦርድ የወሰነ ሲሆን በጉራ ፈርዳ ወረዳ በቴፒና ሸኮ ልዩ የሚጠቃለሉ ጣቢያዎችን በተመለከተ ግን ቦርዱ ወደፊት ተጨማሪ ውሳኔ እንደሚያስተላልፍ ነው ሶሊያና ሽመልስ ያስታወቁት። የደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት ለመመስረት የሚካሄደው ድምፅ ውሳኔም በዚህ ዕለት የሚከናወን እንደሆነ ተመልክቷል። ቦርዱ ቦርዱ ባወጣው መርሃ ግብር መሰረት የመራጮች ምዝገባ እስከ ጳጉሜ 5 የሚጠናቀቅ ሲሆን የምረጡ ይቅስቀሳ ደግሞ ከነሐሴ 19 እስከ መስከረም 15 ይከናወናል ተብሏል። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። ቀደም አቅራቢዎችን በተሻማ ድምጽ ነበር ያልኩት አዲስ ቸኮልና ኬኔዲ። አሁን አዲስ ቸኮልን አመሰግናለሁ። አድማጮች ተከታዩ ታዲያ ወደ ትግራይ የሚወስደን ዘገባ ነው። የፌደራል መንግስት በአሸባሪነት የተፈረጀ ቡድን ታጣቂዎች ናቸው የሚላቸው ህወሓት በበኩሉ የትግራይ መከላከያ ኃይል የሚላቸው ተዋጊዎች በሚንቀሳቀሱባቸው የአማራና የአፋር አካባቢዎች በንጹሃን ዜጎችና በህዝብ ንብረት ላይ ጉዳት እያደረሱ ነው በሚል የተነገረውን ህዝብን ለማነሳሳት የሚቀርብ የፈጠራ ክስ ነው ሲሉ የተዋጊው ቡድን ቃል አቀባይ ተናግረዋል። የሰራዊቱንም ስነ ምግባር የማይገልጽ ነው ይላሉ። ሙልጌታ ጽፋ ከመቀሌ ተከታዩን አድርሶናል።
በኢትዮጵያ ፌደራል መንግስት ያሸባሪ ቡድን አካል ታጣቂዎች ተብለው የሚከሰሱ በትግራይ ደግሞ የትግራይ መከላከያ ኃይል ተብለው የሚጠሩ የነዚህ ተዋጊዎች ቃል አቀባይ ገብረ ገብረ ጻድቅ ሰራዊታቸው በአፋርና አማራ ክልሎች በንጹሃን ዜጎች ላይ ያደረሰ ነው ስለተባለው ጉዳት እንዲሁም በህዝባዊ ንብረቶች ላይ ዘረፋ ይፈጽማል ተብሎ የሚቀርብ ክስ የሐሰት ወሬ ነው በማለት አጣጥለውታል። ቃል አቀባዩ ለአሜሪካ ድምጽ እንደተናገሩት ይህ ክስ የሚያቀርቡ አካላት በትግራይ ህዝብ ላይ እነሱ ብዙ ግፍ ስለፈጸሙ ነው የፈጠራ ወሬው የሚነዙት ብለው የትግራይ ሰራዊት ስነ ምግባሩ በሰላማዊ ዜጎችና ታሪካዊ ቅርሶች ላይ ጉዳት እንዳይደርስ አስቀድሞ የሚከላከል ነው ብለዋል።
ሰራዊቱ በገባባቸው አካባቢዎች ሁሉም ምን መስራት እንዳለበት ያቃል፣ ማንን ከማን ጋር መዋጋት እንዳለበት ያቃል። ከፍተኛ ዲሲፕሊን ማለው የጦር ሜዳ ህጋት መመሪያ ማለው ምን ማድረግ አለበት ምን ማድረግ የለበትም በሚገባ ያውቃል። ተዋይቶ ተዘጋጅቶ የሚያቀርብ ወዴትኛውም አካባቢ ሲንቀሳቀስ ሰራዊታችን የህዝብ ንብረት ላለመንካት ህዝቡ እንዳይጎዳ ለማድረግ የተቻለውን ያህል ከፍተኛ ጥንቃቄ የሚያደርግ ሰራዊት ነው። በአፋርም ሆነ በአማራ ክልል ከህዝቡ ጋር አብሮ የሚሰራ ታሪካዊ የሆኑ ቦታዎች እንደነላሊበላም ባለቤቱ የህዝቡ ራሱ እንዲጠብቀው የሚያደርግ በየአካባቢ ያሉ ሌቦችም የህዝብ ንብረት እንዳይቀሙና እንዳይዘርፉ የተቻለውን ያህል ኮሚቴዎች በማቋቋም ህዝብ ራሱ እንዲጠብቅ የሚያደርግ አይደለም መግደል አይደለም ህዝቡን መጨፍጨፍ አንድም ሰው ይሁን ቀና ብሎ ይሐምጣልኝ የማይል በስነ ምግባሩ የታወቀ ሰራዊት ነው።
ቃል አቀባዩ የትግራይ ኃይሎች የተቆጣጠራቸው የአፋርና የአማራ አካባቢዎች የማስተዳደር እቅድ የለውም ብለው ሰራዊቱ ለትግራይና የትግራይ ህዝብ ህልውናና ደህንነት ስጋት የሆኑ ኃይሎች በገቡበት ሁሉ በመግባት ለመደምሰስ ነው በማለት ነው የገለጹት።
ሰራዊታችን አመጣጡም እንደዛ አለም አላማውም እንደዛ አይፈቅድለትም። ከፍተኛ ዲሲፕሊን የታነጸ ለምን እንደሚዋጋ ምን መስራት እንዳለበት የሚያቀሰራው ስለሆነ በሁሉም አካባቢ እስካሁን ምንም አይነት የደረሰ ጉዳት የለም። እንዲያም ጦርነት ሲደረግም በህዝብ ላይ ጉዳት እንዳያደርስ ከፍተኛ ጥንቃቄ እያደረገ ምግባ ሰራዊት ነው ያለን።
በአማራ ህዝብ ላይ ሂሳብ ለማወራረድ ታቅዶ እየተሰራ ነው ተብሎ ስለሚነሳ ክስ ለቀረበላቸው ጥያቄ የሰራዊቱ ቃል አቀባይ ገብረ ገብረ ጻድቅ ኃይላችን ሂሳብ የሚያወራረደው በትግራይ ህዝብ ላይ ግፍ ለፈጸሙ ሰራዊትና መሪዎች ላይ እንጂ ከአማራ ህዝብ ጋር ይሁን ሌላ ህዝብ የሚወራረድ ሂሳብ የለውም በማለት ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ ለዘገባው አመሰግናለሁ። አድማጮች ተከታዩ ወደ አዲስ አበባ ይመልሰናል። የፌዴራል መንግስት በአሸባሪነት በፈረጀው በህወሓትና የመንግስት ባለስልጣናት ኦነግ ሸኔ በሚሉት ራሱን የኦሮሞ ነጻነት ብሎ በሚጠራው ቡድን ታጣቂዎች መካከል የተፈጸመውን ስምምነት እንደማይቀበለውና እንደሚያወግዘውም በአቶ ቀጀላ መርዳሳ የሚመራው ኦነግ ኮንኗል። ከኦነግ መስራችና አንጋፋ አመራር አባላት አንዱ የነበሩት አቶ ገላሳ ድልቡም ተመሳሳይ ቅሬታና ውግዘት አሰምተዋል። ለመንግስቱ ቀድሞም ያላቸውን ድጋፍ የሚገልጹት በአቶ ቀጀላ መርዳሳ የሚመራው ኦነግ የስራ አስፈጻሚ ኮሚቴ አባልና ቃል አቀባይ አቶ ቶሌራ አዳባንና አቶ ገላሳ ድልቡን ያነጋገረው ዮናታን ዘብዲዮስ ተከታዩን አጠናቅረዋል።
የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባልና የግንባሩ ቃል አቀባይ አቶ ቶሌራ ዳባ ለቪኦኤ እንዳሉት
መግለጽ በሚያዳግድ ደረጃ የሚያሳዝን ድርጊት ነው። ምክንያቱም ብዙ ወንድሞቻችን ጓዶቻችን የተሰውለትን አላማ ወደ ጎን በመተው በእነሱ ደምና አጥንት ላይ በመረማመድ ትላንት ከጨፈጨፈን ድርጅት ጋር ተመልሰው የዚህ አይነት ትብብር መፍጠር በእውነቱ እኔም ብቻ ሳይሆን ድርጅቱን ብቻ ሳይሆን የኦሮሞን ህዝብ ያሳዘነ ጉዳይ ነው፣ የተረገመ ትብብር ነው። በዚህ ምክንያት ምንም ቅቡልነት የለውም። ለዚህም ደግሞ ህዝባችን ተገቢው ምላሽ እየሰጠ ነው። እነሱ ከሚንቀሳቀሱበት አካባቢ ጭምር በመንግስት የተደረገለትን ጥሪ ተቀብሎ በራሱ በፈቃደኝነት ዳግም ጭፍጨፋ ለማካሄድ የቋመጠውን ኃይል ለመታገል ወስኖ እየተመመ ያለው። ስለዚህ በኦሮሞ ባህል ለዚህ ትላንት ግፍ ከሰሩት እንትኖች ጋር የዚህ አይነት ትብብር መፍጠር አስነዋሪና አሳፋሪ መሆኑን ነው ለመግለጽ የምፈልገው።
ሁለቱ ቡድኖች የተገናኙበት አላማቸውም ግልጽ ነው ብሏል።
ይህንን መንግስት በኃይል በማስወገድ ወደ ስልጣን ለመምጣት የሚያደርጉት መፍጠር ነው።
ትብብራቸውም ኦነግን እንደማይመለከትም ተናግሯል።
ሸኔ ከድርጅቱ መመሪያ ውጭና የድርጅቱን ትዕዛዝ ባለመቀበል በትጥቅ ትግሉ ለመቀጠል ወስኖ ጫካ የቀረ ቡድን ነው ማለት ነው።
ቡድኑ በያዘው ግራ ዘመም አቋምም ግንባሩን ውዝግብ ውስጥ ከቶት እንደነበር አቶ ቶሌራ አልሸሸጉም።
በኦነግ ውስጥ ለተከሰተው ውዝግብም አንደኛው መንስኤ ይሄ ነው። አንዳንድ የአመራር አባላት ወደ አገር ቤት እንደተመለሱ የትጥቅ ትግሉን እርግፍ አድርገው በመቶ በሰላማዊ መንገድ ለመታገል ቁርጥ ያለ ውሳኔ ላይ ባለመድረሳቸው እንግዲህ ከድርጅቱ ራሳቸውን ከሀገር ቤት እንደገና ወደ ጎረቤት ሀገር በመውጣት ከነሱ ጋር አላይ የማድረግ ሁኔታዎች ነበሩ እና ይሄንም በመቃወም እንግዲህ እኛ በበኩላችን ድርጅቱ አቋም መውሰድ አለበት በሚል ስንወዛገብ ነበር። እንግዲህ በተለያዩ ምክንያቶች የመዘግየት ሁኔታ ነበር እና በአጠቃላይ በእጅ አዙር የነበሩ እንትኖች መኖራቸውን የሚያሳዩ አንዳንድ ምልክቶች ነበሩ።
ኦነግ ሸኔና ህወሓት ለአንድ ዓላማ ተባብረናል ማለታቸውን ተከትሎም በኦነግ መካከል መከፋፈል ተፈጥሯል ስለሚባለውም የትግል ስልት ያመጣው ልዩነት ነው ብሏል።
መከፋፈሉ በሰላማዊ ትግሉ ላይ ያን ያህል አመኔታ የሌላቸው አሉ እና በዚህ አይነት ሁኔታ ነው በእኛ ውስጥ ውዝግብ የፈጠረው።
የኦሮሞ ነጻነት ግንባር ከመከፋፈልና ከውዝግብ ፖለቲካ የሚወጣበትን ሁኔታ የተጠየቁት አቶ ቶሌራም ይህንን ብሏል።
አሁን ያለው አንድ ኦነግ ነው፣ እሱም በሰላማዊ መንገድ እታገላለሁ እያለ ያለው ድርጅት ነው። አሁን እነዚህ ሲድበሰበሱ የነበሩ ሁኔታዎች ግልጽ ወጡ እንጂ ምንም አዲስ የተከሰተ ነገር የለም። ድርጅቱ እንዳለ አለ። እነዚህ አፈንግጦ የወጡ ቡድን ደግሞ በኦነግ ስም ለራሱን መጥራት የሌለበት የኦሮሞን ህዝብ ጥቅም ለማስከበር ሊቆም የማይችል መሆኑን ነው ለማሳወቅ የምንፈልገው እና መከፋፈሉ በዚህ ሀሳብ ላይ የመነጨ ስለሆነ የኦሮሞ ህዝብም ምላሽ እየሰጠ ያለው ማን ለጥቅሙ ለመብቱ እንደሚቆም አውቆ ተገቢው ምላሽ እየሰጠ ያለ ስለሆነ ክፍፍሉ ከዚህ በኋላ የሚቀጥል አይመስለኝም።
የኢትዮጵያ መንግስት የአገሪቱ ፓርላማ አሸባሪ ብሎ ከፈረጀው ህወሓት ጋር የሚያደርገውን ጦርነት የኦሮሞ ነጻነት ግንባር እንደሚደግፈው አረጋግጧል።
ብዙ ጉዳት ያደረሰ ህዝብ ያፈናቀለ፣ ያሰረ፣ የገደለ እና ብዙ ግፎችን የሰራ ድርጅት ነው። ከዚያም ውጭ ደግሞ በሌሎች ብሔረሰቦች ላይ ምን ሲሰራ እንደነበረ ሁሉም የሚያውቀው ጉዳይ ነው። የመብት ጥያቄ የሚያነሳን ሲገል፣ ሲጨፈጭፍ፣ ሲያስር የነበረ ድርጅት ነው። በመሆኑም አሁን ይዘው የተነሱት አላማ ተመልሰው ራሳቸውን ለስልጣን አብቅተው ያንኑ የነበረውን አላማቸውን ለማራመድ ስለሆነ ይህንን በጥብቅ እንቃወማለን።
ከቀደምት የኦነግ መስራች አመራር ውስጥ አንዱ የሆኑት አቶ ገላሳ ዲልቦም የሁለቱ ቡድኖች ትብብር የሚያስገርም ክስተት አለመሆኑን ገልጠው ሁኔታው እሳቸውን ብቻ ሳይሆን የቀድሞንም ታጋዮችና የኦሮሞን ህዝብ ያሳዘነ መሆኑን ተናግሯል።
ቲፒኤልኤፍ በስልጣን ላይ በነበረበት ጊዜ ትልቅ በደልና ትልቅ ግፍ የፈጸመበት የኦሮሞ ህዝብ እንደሆነ አደባባይ መስጠር ነው። አዲስ ነገር አልነበረም። ይህ ቡድን በተለያዩ ሚዲያቶች የኦሮሞ የፖለቲካ መድረክ ላይ ማለት ብቅ ማለት ከጀመረ ጀምሮ ከወያኔ ጋር ግንኙነት ፈጥሮ ነበር። አንድ ጊዜ በሚስጥር፣ ሌላ ጊዜ በግልጽ የሚያደርጓቸው የተለያዩ ነገሮች ስለነበሩ ነው እንደዛ ነው ማለት ይበቃል።
ትብብሩ በኢትዮጵያ ወቅታዊ ሁኔታ ላይ ጫና ለመፍጠር ታስቦ የተለፈፈ ነው የሚሉት አቶ ገላሳም ተጽዕኖው ግን ከፕሮፓጋንዳና ጊዜያዊ ትኩረት ከመሳብ አያልፍም ብሏል።
እነዚህ ኃይሎች ተባበሩ ብሎ መናገራቸው በሱ ህይወት ላይ ሌላ አደጋ ለመደቀም የሚደረግ ግንኙነትን አንድም የሚለባ ነገርና ለውጥ የሚያመጣ ነገር ለማድረግ የማይችለው አውቆ ሊታገላቸው ይገባል ነው ያቋ።
ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው መንግስት ደግሞ ኦነግ ሸኔ የሚለው የሽማቂዎች መሪ ቁምሳ ድሪባ ከህዋት ጋር የኦሮሞ ህዝብ ያላወራረደው ሂሳብ አለ የሚል አቋም ደጋግሞ ቢያንጸባርቅም ከሰሞኑ ግን ከህዋት ጋር መተባበራቸውን አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ዘገባ ደግሞ ወዲህ ወደ ዩናይትድ ስቴትስ እንመለሳለን። አሜሪካውያንና አጋር የአፍጋን ዜጎችን ከአፍጋኒስታን ለማውጣት ሂደቱን የመጨረሻው እርከን ላይ ደርሷል ይለናል። በ24 ሰዓታት ውስጥ 90 በሚደርሱ አውሮፕላኖች 16000 ሰዎች ካቡል ከሚገኘው ዓለም አቀፍ አውሮፕላን ማረፊያ እንዲወጡ መደረጉን የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን ባለስልጣናት ተናግረዋል። የፔንታጎን ዘጋቢ ካርላ ባብ ያጠናቀረችውን የዚህን ዘገባ ዝርዝር ሲዮን ግርማ እንደሚከተለው ታቀርበዋለች።
ካቡል ከሚገኘው ዓለም አቀፍ አውሮፕላን ማረፊያ የሚደረገው የማስወጣቱ ስራ እየጨመረ ነው። ነገር ግን አሁንም በአስር ሺዎች የሚቆጠሩ ሰዎች አፍጋኒስታንን ለቀው መውጣት ይፈልጋሉ። የዩናይትድ ስቴትስ ትራንስፖርት ኮማንድ ኮማንደር ጄኔራል ስቲቭ Lions.
We are pushing the limits to do everything we can.
ማድረግ የምንችለውን በሙሉ እስከ መጨረሻው ድረስ በመግፋት ከዛ መውጣት የሚፈልግ አንድም ሳይቀር እናስወጣለን።
በዚህ የማስወጣት የሰባዊ ቀውስና ጭንቀት ውስጥ ሰኞለት 3 ልጆች መወለዳቸውን በተመለከተ የወጡ ሪፖርቶች በትራንስፖርት አዛዡ ተረጋግጠዋል። ካቡል ውስጥ ያለው የደህንነት ሁኔታ አስጊ ሆኗል። ካውሮፕላን ማረፊያ ውጪ ያለው ትርምስ መረጋጋቱና ተኩሱ ቀውሱን ወደ ባሰ ደረጃ ወስዶታል። የታሊባን መፈተሻ ጣቢያዎች አስቸጋሪ ናቸው። በዛ ላይ እስላማዊ መንግስት በአፍጋኒስታን በማንሰራራቱ ምክንያት ጥቃት ሊኖር ይችላል የሚለው ስጋትም እንደቀጠለ ነው። የብሔራዊ ደህንነት አማካሪ ጄክ ሱልቪያን
Our commanders on the ground have taken every step they can.
በቦታው የሚገኙ ኮማንደሮቻችን ይህን መሰል ጥቃቶችን ለመመከት ማድረግ ያለባቸውን ዝግጅት በሙሉ አድርገዋል።
ከ5800 አሜሪካውያን ወታደሮች መካከል የተወሰኑት አሜሪካውያንን አውሮፕላን ማረፊያው በማድረስና እዛ አካባቢ በመርዳት በኩል እየተባበሩ ነው። አሜሪካውያንን የማስወጣቱን ስራ ለማጠናቀቅ የተቀመጠው ቀነ ገደብ ሊጠናቀቅ ጥቂት ቀናት ብቻ ቀርተውታል። ታሊባኖች ቀይ መስመር ያሉት እንደ አውሮፓውያን የቀን አቆጣጠር ነሐሴ 31 ከፊት ለፊት የመጣ ነው። የፔንታገን ፕሬስ ሴክሬታሪ ጆን ኪርባይ ለተጨማሪ ወታደሮች ፈቃድ ይጠይቃሉ ይቁንዶ ሆነ ከአሜሪካ ድምጽ ዘጋቢ ካርላ ባብ ተጠይቀው
There are no plans at this time to request or
ለዚህ ተልኮ ተጨማሪ አሜሪካ ወታደሮችን ለማምጣት ፍቃድ መጠየቅ ምንም አይነት እቅድ የለንም።
የቀድሞ ወታደሮችና መንግስታዊ ያልሆኑ ድርጅቶች ያንዳንዱ አሜሪካዊ እና ባደጋ ውስጥ የሚገኙ አፍጋኒስቶችን በሙሉ ፕሬዝዳንቱ እንዲያስወጡ እየወተወቱ ይገኛሉ። No one left behind ወይም ማንም እንዳይቀር ከሚለው ቡድን አስተያየታቸውን የሰጡት ማት ዘለር
ምንም እንኳን ፕሬዝዳንቱ ለዓለም አቀፉ ማህበረሰብ የሚናገሩት ይህንን ቢሆንም ወነቱ ግን ይህ አይደለም። ወደ አውሮፕላን ማረፊያ መድረስ የሚፈልጉ አብዛኞቹ ሰዎች መድረስ አልቻሉም።
የወሰደውን ያህል ቢወስድም በተቻለው መጠን ሁሉ የማስወጣት ስራው እንደሚቀጥል ትላንት ከዋይት ሃውስ ተሰምቷል። የብሔራዊ ደህንነት አማካሪው ጄክ ሱልቪያን
We will continue to get
የዩናይትድ ስቴትስ ወታደራዊ ኃይል አፍጋኒስታንን ለቆ ከወጣ በኋላም ቢሆን በአደጋ ስጋት ውስጥ የሚገኙ አፍጋኒስታናውያንን የማስወጣቱን ስራ እንቀጥላለን።
ግን እነዚያ በስጋት ውስጥ የሚገኙ አፍጋኒስታኖች የአሜሪካ ወታደሮች ከወጡ በኋላ ማን እንደሚታደጋቸውና እንዴት ሊወጡ እንደሚችሉ ወደፊት የሚታይ ይሆናል። በካርላ ባብ ለተጠናቀረው ዘገባ ሲዮን ግርማ ዋሽንግተን ዲሲ።
ሲዮን እናመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ። ራዲዮ በቴሌቪዥን ጀምረናል። በአሜሪካ ድምጽ የጋቢና ፕሮግራም በራዲዮ ቴሌቪዥን ፕሮግራማችን በዚህ በዋናው ስርጭታችንም በተመሳሳይ በቅርቡ የሚጀምር መሆኑን ኮዲዩን እንገልጻለን። በኦሮምኛና በትግርኛ ስርጭቶቻችንም እንዲሁ ዝግጅቱ እንደተጠናቀቀም እናስተዋውቃለን። ታዲያ አሁን የጀመረውን ጋቢና ቪዮን ተከታተሉ። አድማጮች፣ ሌላ ማሳሰቢያ አለን። በአድማጮች መስኮት ፕሮግራሞቻችን ላይም ሆነ ሌሎች አስፈላጊ ባላችኋቸውና አዎንታዊ ፋይዳ ባላችሁ ርዕሰ ጉዳዮች ዙሪያ
ያተኩሩ ተሳትፏችሁን ለመጋበዝ እንወዳለን። የንጹሃን ዜጎች ጭምር ህይወት እየጠፋ ያለበት ጦርነትና እንዲሁም ግጭት በበረከተበት ባሁን ወቅት ገንቢ ከሆኑ ከስድብና ዘለፋ ከነቀፌታ ወይም አንዱ ሌላውን ከሚያንቋሽሽባቸው አነጋገሮችና አጠቃቀሞች ጽዱ የብዙዎችን መከራ ለማቅለል የሚያግዙ አስተያየቶችና መልእክቶችን ብትልኩን መርጣለን። የስልክ መልእክቶቻችሁን በነጻ የምንቀበልበት መስመራችን በቅርቡ እንደቀድሞ አገልግሎት መስጠት እንደሚጀምርም ከወዲሁ ለማስተዋወቅ እንወዳለን። አሁን አድማጮች ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናመራው። ከስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ34 መሆኑን ያመለክታል። የኮቪድ ዜና ነው ተከታዩ። በኢትዮጵያ ሶስተኛ ዙር የኮቪድ-19 ወረርሽኝ ማዕበል የተከሰተ መሆኑን የጤና ሚኒስቴር አስታውቋል። የጤና ሚኒስትሯ ዶክተር ሊያ ታደሰ በሰጡት መግለጫ ባለፉት ጥቂት ሳምንታት የቫይረሱ ወረርሽኝ በከፍተኛ መጠን እየጨመረ መሆኑን አመልክተዋል። ቫይረሱ በኢትዮጵያ በተከሰተበት ጊዜ ጀምሮ ከፍተኛ ዕለታዊ የተጠቂዎች ቁጥር ባለፈው ቅዳሜ መመዝገቡንም ያስታወሱት ሚኒስትሯ በቫይረሱ የመያዝ ምጣኔ ቢበዛ 3 ከመቶ የነበረው ወደ 12 በመቶ ማደጉን ነው ያመለከቱት። አሁን የኮቪድ-19 መከላከያ ክትባት በተለያየ መጠን በመላ ሀገሪቱ እየተዳረሰ ሲሆን በአዲስ አበባ ደግሞ እድሜው ከ35 ዓመት በላይ የሆነ ማንኛውም ነዋሪ ክትባቱን ማግኘት እንደሚችል ዶክተር ኢሊያ ገልጸዋል። ለዝርዝሩ ኬኔዲ አባተ።
በኢትዮጵያ በኮቪድ-19 ወረርሽኝ የሚያዙ ሰዎች ቁጥር ባለፉት ጥቂት ሳምንታት ከወትሮው በላቀ መልኩ በመጨመር ላይ ነው። በተለይ የጤና ሚኒስቴር እንዳስታወቀው ከ5500 በላይ ሰዎች በቫይረሱ የተያዙበት ያለፈው ሳምንት ስርጭቱ በከፍተኛ መጠን እየተስፋፋ መሆኑን የሚያመለክት ነው። በዚሁ ጉዳይ ላይ ዛሬ ነሐሴ 18 መግለጫ የሰጡት የጤና ሚኒስትሯ ዶክተር ሊያ ታደሰ ባለፈው ቅዳሜ የተመዘገበው 1282 የኮቪድ-19 ተጠቂዎች ቁጥር ቫይረሱ በኢትዮጵያ ከተከሰተበት ጊዜ ጀምሮ ከፍተኛው ዕለታዊ የተጠቂዎች ቁጥር መሆኑን ገልጸው በቫይረሱ የመያዝ ምጣኔም ቢበዛ 3 ከመቶ ከነበረበት ወደ 12 በመቶ ማደጉን አብራርተዋል።
ባለፉት ጥቂት ሳምንታት እንደምናየው የኮቪድ ታማሚዎች ቁጥር በየዕለቱ እየጨመረ መሆኑን ያሳያል። ባለፈው ሳምንት ብቻ ወደ 5547 ሰዎች በኮቪድ-19 ተይዘዋል። በዕለቱም በአማካይ ወደ 792 ሰዎች ሲያዙ የነበረ ሲሆን በቀን ውስጥም ከ1000 በላይ ሰው የተያዘበትም ወቅት ነበር። እንደምናስታውሰው በተለይ ባለፈው ቅዳሜ ነሐሴ 15 ላይ የተያዘው ቁጥር እስከዛሬ ድረስ ወረርሽኙ ከጀመረ ትልቁ ቁጥር የነበረ ነው። ስለዚህ ከጥቂት ወራት በፊት በተለይ ወደ 2-3% ሆኖ የነበረው የመያዝ ምጣኔ አሁን ባለፈው ሳምንት በአማካይ ወደ 12% አድጓል።
በጽኑ ህሙማን ክፍል የሚገኙ የኮቪድ-19 ታማሚዎችና የሟቾች ቁጥርም በመጨመር ላይ እንደሚገኝ ያነሱት ሚኒስትሯ በኢትዮጵያ አሁን ያለው ሁኔታ ሶስተኛ ዙር የቫይረስ ወረርሽኝ ማዕበል እየተከሰተ መሆኑን እንደሚያመለክት ነው የተናገሩት።
የጽኑ ታማሚዎች ቁጥርም እንደዚሁ እያሻቀበ የሚገኝ ሲሆን እስከ ትላንትናው ድረስ 510 ሰዎች አሁን በጽኑ ህክምና እየታከሙ ይገኛሉ። በየህክምና ተቋማቱ የሟቾችንም ቁጥር ስንመለከት ባለፈው ሳምንት ብቻ 66 ሰዎች ህይወታቸውን አጥተዋል። በአማካይ ስንመለከተው ወደ 9 ሰዎች እየሞቱ ይገኛሉ። ይሄ እንግዲህ በአገራችንም ይሄ ሶስተኛው ማዕበል የሚባለው የመጀመር ምልክት እያሳየ እንደሆነ በደንብ የሚያመላክት ነው።
የቫይረሱን ስርጭት ለመከላከል የሚደረገው የክትባት ተደራሽነት እየጨመረ የመጣ ሲሆን እስካሁን የኮቪድ-19 መከላከያ ክትባት የተሰጣቸው ሰዎች ቁጥር 2,350,000 ገደማ መድረሱን የጤና ሚኒስቴር መረጃ ያመለክታል። አሁን ላይ ክትባቱ ይበልጥ ለቫይረሱ ተጋላጭ ለሆኑ የህብረተሰብ ክፍሎች በመላ ሀገሪቱ በመሰጠት ላይ የሚገኝ ሲሆን በአዲስ አበባ ደግሞ በተለየ መልኩ እድሜያቸው ከ35 ዓመት በላይ የሆኑ ሁሉም መከተብ የሚችሉ ሰዎች ወደ ጤና ጣቢያዎች በመሄድ ክትባቱን ማግኘት እንደሚችሉ ዶክተር ሊያ ገልጸዋል።
በተቻለ መጠን የክትባት ተደራሽነት እንዲሰፋ ከተለያዩ ዓለም አቀፍ ተቋማት ጋር እየተሰራ ያለው ስራ ተጠናክሮ ቀጥሏል። በአዲስ አበባና በሁሉም ክልሎች ክትባቱ እየተሰጠ ይገኛል። በቅርቡ እንደተናገርነው ክትባት የሚያገኙ ሰዎች ወይም ተጋላጭ የሆኑ ማህበረሰብ ክፍሎች እያሰፋን መጥተናል። እንደተገለጸው በተለይ አዲስ አበባ ላይ እድሜያቸው ከ35 ዓመት በላይ የሆኑ ሁሉም ማህበረሰብ ክፍሎች እንዲወስዱ፣ ተጓዳኝ ህመም ያለባቸው ደግሞ ከ18 ዓመት በላይ የሆኑ ሁሉም ማህበረሰብ ክፍሎች እንዲወስዱና በስራቸው ምክንያት ተጋላጭ የሆኑ ህብረተሰብ ክፍሎች እንዲወስዱ በሁሉም ጤና ጣቢያዎች ላይ ክትባቱ እንዲገኝ ተደርጓል። ስለዚህ አሁንም ማህበረሰቡ በዚህ መሰረት እየሄደ እንዲወስድ ጥሪን ማቅረብ ፈልጋለሁ።
በኢትዮጵያ እስከ ትናንት ነሐሴ 17 የኮቪድ-19 ምርመራ የተደረገላቸው ሰዎች ቁጥር ከ3 ሚሊዮን 170 ሺህ በላይ ሲሆን ከነዚህም መካከል ከ296 ሺህ 700 በላይ ሰዎች ቫይረሱ ተገኝቶባቸዋል። ይሁን እንጂ አብዛኛው የቫይረሱ ተጠቂዎች አገግመው በአሁን ወቅት ቫይረሱ የሚገኝባቸው ሰዎች ቁጥር 22 ሺህ ገደማ ነው። በአጠቃላይ 4571 ሰዎች ደግሞ ህይወታቸውን አጥተዋል። በሚፈጥራቸው የጤና ክሎችና በፍጥነት በመዛመት ረገድ ከሌሎች የኮቪድ-19 ዝርያዎች እንደሚያይል የሚነገርለት ዴልታ የተሰኘው ዝርያ በበርካታ ሀገራት መከሰቱ ቢታወቅም እስካሁን በኢትዮጵያ ስለመከሰቱ የሚታወቅ ነገር የለም። ለዚህ ደግሞ ምክንያቱ የዴልታ ዝርያን ለመመርመር የሚያስፈልገው ኬሚካል እስካሁን ወደ ኢትዮጵያ ባለመግባቱ ዝርያውን መመርመር ባለመቻሉ እንደሆነ የጤና ሚኒስትሯ ዶክተር ሊያ ታደሰ ከቀናት በፊት በሰጡት መግለጫ አስታውቀዋል። አዳዲስ የኮቪድ-19 ዝርያዎች ከነባሩ ይልቅ የመዛመት እድላቸው የላቀ መሆኑን በዛሬው መግለጫቸው ያነሱት የጤና ሚኒስትሯ ህብረተሰቡ ቫይረሱን ለመከላከል ለሚወስዳቸው የጥንቃቄ እርምጃዎች ትኩረት ሊሰጥ እንደሚገባ አሳስበዋል። የኮቪድ-19 ወረርሽኝን ለመከላከልና ለመቆጣጠር የወጣው አስገዳጅ መመሪያ ቁጥር 30/2013 ከቀናት በፊት ማሻሻያዎች ተደርገውለት መመሪያ ቁጥር 803/2013 በሚል ተግባራዊ ተደርጓል። መመሪያው አካላዊ ንክኪን ከመከልከል ጀምሮ የአፍና አፍንጫ መሸፈኛ ማስክ የማድረግና ሌሎችንም በርካታ ግዴታዎች የሚጥልና ከተጣሱም ቅጣት የሚደነግግ ቢሆንም ተግባራዊነቱ ግን እዚህ ግባ የሚባል አይደለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለግሩም ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የሁለተኛው አጋማሽ ተከታይ ቅንብር ደግሞ ሳምንታዊው ንግድና ምጣኔ ሀብት ነው። ለምሽቱም በግብርና ነክ ርዕሶች ላይ ነው ያተኮረው። ወደ መቀሌ ይወስደናል። ትግራይ ውስጥ ስላለው የግብርና ይዞታ ይመለከታል። የመቀሌው ዘጋቢያችን ዓለም ፍስሐ ነው ያደረሰን።
በትግራይ በተካሄደው ጦርነት በግብርና ስራዎች ከባድ ውድመት እንዳጋጠመ የትግራይ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቦ ገልጸዋል። ዶክተር አትንኩት መዝገቦ ግብርና መር ኢንዱስትሪ ተከተልን እየሰራን ስለነበር በግብርና ላይ አመርቅ ስራዎች አስመዘግበን ነበር ብለዋል። ዶክተር አትንኩት መዝገቦ በመስኖ ልማት ዙሪያ ሲናገሩ ከ54000 ሄክታር መሬት በላይ እናለማ ነበር ብለው ይናገራሉ።
የጸዳ መረጃ መሰረት አድርገን ብዙ ነገሮች ስለነበሩ ስናየው ወደ 54000 ሄክታር ትግራይ ውስጥ የሚለማ የመስኖ መሬት ነበር ማለት ነው። ይህ በጣም ጥሩ ምርት ይገኝበት ነበር። ሄክታር በእያንዳንዱ አዝረት ሊለያይ ይችላል፣ ግን ጥሩ ስራ ሲሰራ ነበር ማለት ነው። የትግራይ ሞዴል እንደ ትልቅ ማስተማሪያ የሆነበት ሁኔታ ነው የምናስታውሰው። በ2017 ፈረንጆች አቆጣጠር በዓለም የወርቅ ተሸላሚ ጥሩ ፖሊሲ ወይ ደግሞ ቤስት ፖሊሲ ተብሎ የምናስታውሰው ነው የነበረው እና ጥሩ የልማት ጅማሩ ነበር። ወደ ኢንዱስትሪ እውነት ወደ አግሮ ፕሮሰሲንግ ብሎ ወደ ትልቅ ኢንዱስትሪ የሚያሸጋግር አቅጣጫ ነበር።
ዶክተር አትንኩት የመስኖ ልማት ካለው ባህሪ በየጊዜው መከታተልና መቆጣጠር ይጠይቃል። በዚህ ዓመት የመስኖ ልማት ስራ መስራት ይቅር መኖርም አስቸጋሪ ነበር ይላሉ።
እንግዲህ ወደ መስኖ ስንመጣ ገበሬው ሊያርስ ሲሄድ መስኖ ከዝናብ ከክረምቱ ጊዜ ስናወዳደረው በጣም ጉልበት ይፈልጋል፣ ክትትል ያስፈልገዋል። ማረስ ማለስለስ እንዳለ ሆኖ ግን ውሃ ማጠጣት አለ። ተባይ ሁሉም ነገር ክትትል ያስፈልገዋል። ውሃ የሚጠጣው እንደ ዝናብ አይደል፣ ራስህ ነው የምታጠጣው። እና በጣም ብዙ ስራ ብዙ ጉልበት ይፈጃል። ማሳቸው ለማዘጋጀት ሲሄድ በሬዎቻቸው ተነጥቀው ገበሬዎች የተገደሉ አሉ። አይደለም ማልማት መንቀሳቀስም ከባድ ነበር።
ዶክተር አትንኩት መዝገቦ 1.3 ሚሊዮን ሄክታር መሬት አለን ለእርሻ ስራ የሚውል ይላሉ። ከዚህ ለአገሪቱ ኢኮኖሚ ፋይዳ አለው ብለን ምዕራብ ትግራይ ሰሊጥ በመዝራት 10% ኤክስፖርት የሚደረግ እንሸፍን ነበር ብለዋል። አሁን ግን መሸላ ለመዝራት እቅድ አውጥተን በመንቀሳቀስ ላይ እንገኛለን ብለዋል ዶክተር አትንኩት።
አሁን ትግራይ ከምዕራቡ ክፍል ውጭ ያለው በሙሉ ቁጥራችን ስር ነው። ስለዚህ አጠቃላይ መሬታችን 1.3 ሚሊዮን ሄክታር ነው። ያው ከዚህ በጣም ምዕራብ አካባቢ ለኤክስፖርት ተብሎ ማለት ነው ሰሊጥ ነበር የሚመረት የነበረው። ኤክስፖርት ነው የሚደረገው። በምርት ደረጃም በሀገራችን ውስጥ ከ10% በላይ ኤክስፖርት ለሚደረገው እኛ ኮንትር። አሁን የወስትር ኮሪደሩ ያው ጸጥታ አልተረጋገጠም፣ ምን ያክል የለማ እንደሆነ እርግጠኛ አይደለንም። ግን እዛ አካባቢ ደግሞ ሌሎች አማራጮች አሉ። አማራጭ ዝር ያለን እስከ ጳጉሜን ድረስ የሚዘራ ማለት ነው የሚደርስ። ስለዚህ አሁን ባለን እስካሁን ድረስ መጀመሪያ ትኩረት አድርገን የተሰራ ነው እስከ ሰሜን ምዕራብ እስከ ሸራሮ አካባቢ ያለው ወደ 770 አካባቢ ሺህ ሄክታር ይሸፍን ይቀሪው ደግሞ በዛ አካባቢ ነው ያለው ምራብ ለዛም ደግሞ ዝብ ያደረግን ያለነው ስለዚህ ነጻ ሲሆን በዛን ሰዓት ፕላን ተማድረክ ካሁን እየተዘጋጀን ነው ያለነው ያስፈልገው ትራክተር ያስፈልገው ዘር አዘጋጅተን ለመስራት ነው ያሰብን ያለነው
በተፈጥሮ ሀብት በቃ ስራችን በአለም የታወቅንበት ነበር ባለፈው አመት ብቻ 82 ሚሊዮን ችግኝ አፍልተን ተክለናል አሁን ያለን ግን 9 ሚሊዮን ችግኝ ነው ብለዋል ዶክተራችን ከመዝገቡ
የችግኝ ተከላ እንግዲህ በአገር ደረጃ እናቋልን ቁጥሩ እንደሆነ ማለት ነው እንደዚህ በተጨባጭኛ የጸዳ መረጃ ነው ያለን በነጽጽር ከተለካታደሽ በኋላ ስለዚህ አምና ወደ 82 ሚሊዮን አካባቢ ችግኝ አዘጋጅተን ነበር እና በተቻለ መጠን ተተክሏል ከዛ ውስጥም ራሱ አልደረሱም ተብሎ የቆዩ ዝም ብለን ተክልናቸው እንዲቆዩ ጊዜ እንዲወስዱ ነው የተደረገውና በተመሳሳይ አሁን سنሞክር እንግዲህ በዚህ አመት የተዘጋጀው 9 ሚሊዮን 82 ስንሰራ ነበር አሁን 9 ሚሊዮን የሁሉም እንደም የፕራይቬት ምንም ጫማምራ ነው ይሄኛው ስለዚህ በጣም ክፍተት አለ
ዶክተር አትንኩት በራያ የነበረ የባለ ሀብቶች ዘመናዊ የመስኖና የሀብት እንስሳ ስራ እንዳለ ወድሟል ብለዋል
ጦርነት ሁሌ የሚያፈርስ ነገር ነው ትግራይ ውስጥ ግን ጦርነት ስለነበረ አይደለም እርሻ ላይ የነበረው ውድመት እልቂት የተከሰተው ጦርነት ያፈርሳል ብዙ ነገር ያጠፋል ትግራይ ውስጥ ግን እንደዛ አይደለም ጀራሱ ፌደራል መጥተው የጎበኙት የመስኖ አውታሮች ነበር ራያ ውስጥ ለምሳሌ መሆኒ የተለያየ ቦታ ላይ በጣም ዘመናዊ እርሻ ቦታዎች ነበሩ እነዚህ ተሰባብሮ ጭራሻቸው የጠፋበት ድራሽ ብረቱ በጣም ውድ የሆነ ጭራሻን ተቆራርጦ በኪሎግራም እንዲሸጥ ነው የተደረገው የባለ ሀብቶች የግል የግለሰብ አንድ ባለሀብት ወደ 500 አካባቢ የሚጠጉ የውጭ ዝርያ ያላቸው በአውሮፕላን ነቀጣ ከሆላንድ ያስመጣቸው እንግዲህ በኢስት አፍሪካ ለመጀመሪያ ጊዜ ነው የታሰበው እነዚህ በሙሉ ነው የወደሙት ይሄኛው እንግዲህ ትልቅ ፕሮጀክት ነበር አይደለም ለኢትዮጵያ ለኢስት አፍሪካም ጥሩ ተሞክሮ የሆነ የነበረ እና ጥፋቱ በጣም ሆን ተብሎ የተሰራበት ስለነበር የትግራይ ህዝብን በጣም የተቀየመበት ሁኔታ ነው ያለው
ህዝባችን ለልማት ካለው ቁርጠኝነት በአመት 20 ቀን የነጻ ጉልበት አፈር ነው አጥበቃ የሚሰራ ታታር ህዝብ ነው ብለዋል ዶክተር አጥንኩት መዝገቡ
ለልማት በጣም ቁርጠኛ መሆኑ ባለፈው 30 አመቶች አስመስክሯል ኮንዘርቬሽን ቤዝድ አግሪካልቸራል ዲቨሎፕመንት የሚለው ሌድ ኢንዱስትሪላይዜሽን የሚለው በአለም ያሸለመበት ሁኔታ ይሄ ነው ለ30 አመታት ቢያንስ 20 ቀን በአመት በነጻ ጉልበቱ ለተፈጥሮ ሲሰጥ ምን ያክል ለልማት ቀናይ እንደሆነ ልማትን ከልቡ እንደሚፈልግ ቁርጠኛ እንደሆነ መቀየር እንደሚፈልግ መጨቆን መበዝበዝ ብቻ ሳይሆን ከዛ እንዲ ማለቱ ብቻ ሳይሆን ከድህነት መውጣት ምን ያክል ቁርጠኛ እንደሆነ ያስመሰክርበት ነው
ዶክተር አጥንኩት መዝገቦ የወደሙትን ዘመናዊ በሆነ መልኩ ወደ ነበርበት ለመመለስ በመንቀሳቀስ ላይ እንዳሉ ይናገራሉ
እንግዲህ መጀመሪያ መለሶ ለማቋቋም መጀመሪያ እንግዲህ 198 የቬተርናሪ ክሊኒክ የእንስሳት ክሊኒክ ነበሩ 183ቱ ጠፍተዋል ዳሜጅ ሆኗል ቶታሊ 689 ግብሮች ማሰልጠኛ ማዕከላት ነበሩ ዲጂታላይዝ የሆኑ ኢኩፕድ የሆኑ ካለን ሀብት እንደምንም ብለን ለማዘመን ሞከርንበት ሁኔታ ያለው ግን እንዳለ ተጭነው ነው የሄዱት ሶላር እንትንም ስለነበሩ ማለት ነው ስለዚህ አሁን በአጭር ጊዜ መጀመሪያ የምናረጋው የቬተርናሪ ክሊኒኩ ከበጎ አድራጎት ድርጅቶችም ጋር በመተያያዝ ያው ወደ ስራ እንዲገባ ለምን ትግራይ አንዱ ትልቁ አስተያየት የእንስሳ ሀብት ማለት ነው የመሬት አቀማመጡም የዝናቡ ሁኔታም እሱን የሚደግፍ ነው ለእንስሳ ርቢ ማለት ነው ስለዚህ ትልቁ ጸጋ ስለሆነ ይህንን ማድረግ ነው ሁለተኛ ዳፍርና ውሃ ጥበቃ ስርዓት መጨረሻው ሀግኝተን ከዛ የተሻለ ጥቅም ደግሞ ማግኘት አለን ስለዚህ ለዚህ የሚያግዙ ችግኝ ጣቢያዎች በተለይ አትክልትና ፍራፍሬ የሚሆኑ ወደ 42 አሉ እነሱን ማዘመን መሙላት እነዚህ የተፈጥሮ ስራን ለማስተካከል 237 የወደሙ እንትኖች አሉ እነሱን ማደራጀት የዘር አቅርቦት ዘር ስንል የኛ የሆርቲካልቸርን ጨምረን ነው ያደረግነው ያለነው እሱን ማዘመን ቅድሚያ በቢሮ አቅማችን ይሄንን መሰራት አለብን ብለን ነው እናስበው በቀጣይነት እንዴት ነው መሰራት ያለበት የሚለው ድሮ በለመድነው ሳይሆን ብዙ የተማሩ የትግራይ ተወላጆች አሉ የትግራይ ወዳጆች አሉ ምን መደረግ እንዳለበት በደንብ አስተብን የተሻለ ቅድ አውጥተን በተሻለና ምናልባት በለመድነው ሳይሆን ወጣ ባለ መውደቃችን ነገሮች መደምሰሱ መጥፋቱ ካልቀረ በአዲስ መንጀምር ከሆነ እንግዲህ ወደ ድሮ ሳይሆን መጀመራችን ካልቀረ በተክለም የበለጠ ዘመናዊ ምናረገው
ዶክተር አጥንኩት መዝገቦ ለሰጠን ማብራሪያ አመሰግናለሁ ዓለም ፍሳ ለአሜሪካ ሬዲዮ ከመቀለ
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ቅንብር ደግሞ ወዲህ ወደ ዩናይትድ ስቴትስ ይመለሰናል። በእንግሊዘኛው መጠሪያው ግሎባል ዋን ሄልዝ ኢኒሼቲቭ በመባል ይታወቃል። በዩናይትድ ስቴትስ በመትገኘው የኦሃዮ ዩኒቨርሲቲ አማካኝነት የተመሰረተው ተነሳሽነት የተሰኘው ይህ ፕሮግራም ዓላማውም ከአካባቢ ከእንስሳትና ከሰዎች ጋር ተያያዥነት ያላቸው እንደ ኮቪድ-19 ኢቦላ የእብድ ውሻ በሽታና እንዲሁም በነፍሳት የሚመጡ በሽታዎችን በኢትዮጵያ፣ ኬንያ፣ ኡጋንዳ፣ ታንዛኒያ፣ ሜክሲኮና ብራዚል እንዲሁም ታይላንድ እየተንቀሳቀሰ የሚያጠና ፕሮግራም ነው። ይህም ፕሮግራም ከተመሰረተ ዘንድሮ 10ኛ ዓመቱን ይዟል። የተላላፊ በሽታዎችና የሞለኪውል ጥናት ተመራማሪ የፕሮግራሙ መስራችና ዋና ስራ አስፈጻሚ ዳይሬክተር ፕሮፌሰር ወንደሰን አበበ ገብረየስን በእንግድነት ጋብዘን አወያይተናል። ፕሮፌሰር ወንደሰንን ያነጋገረችው ኤደን ገረመውናት ስለ ፕሮግራሙ በሚያስረዱበት ይጀምራሉ።
ግሎባል ሄልዝ ብዙ ነገሮችን ያቀፈ ሲሆን ዋን ሄልዝ አንድ ጤና በተለያየ ቦታ መሆን የተስፋፋ ያለ ነው። የግሎባል ዋን ሄልዝ ኢኒሽቲቭ የመጀመሪያ ራሱ አስተሳሰቡን እኛው ያወጣነው ከኦሃዮ ስቴት ተለያየ አገር ካሉ ፓርትነሮች ጋር ሆነን ያወጣነው ሆኖ ይሄ የዓለም ላይ ያሉ የጤና ችግሮች የሚመለከት ሆኖ አንድ ጤና የሚለው ኮንሴፕት ምንን ነው የሚያመለክተው? በኢትዮጵያ ብዙ ታዳጊ ሀገሮች እንደዚሁም ደግሞ ዓለም ላይ በሙሉ የህዝብ ቁጥር በጣም እየጨመረ ነው። አሁን 7.6 ቢሊዮን የህዝብ ቁጥር ሲኖር በ2050 ወደ 10 ቢሊዮን ይደርሳል ተብሎ ይገመታል። የዓለም ህዝብ እያደገ በመጣ ቁጥር ደግሞ የሰው ከአካባቢው ጋር ከእንስሳት ጋር ከዱር እንስሳት የሚሆኑ ወይም ደግሞ የቤት እንስሳት ጋር ያለው ኢንተራክሽን፣ እነዚህ በነፍሳትና በሌላም የሚተላለፉ በሽታዎች በጣም እየጨመሩ ነው የሚሄዱ። ለምን? ያለው ቅርርብና ግንኙነት እየጨመረ ነው። ዓለም እየጠበበች የሰው ቁጥር እያደገ በሚሄዱ ምክንያት ብዙ ከተሞች እየተፈጠሩ ይሄዳሉ። ድሮ ጫካ የነበሩ አካባቢዎች በዛ ምክንያት ያለው ኢንተራክሽን ይጨምራል። የሰው የምግብ አቅርቦት ከምግብ የሚነሱ በሽታዎች እየጨመሩ ይመጣሉ። ለምን? ብዙ ተመጋቢ እና ብዙ የምግብ አቅርቦቶችን እየጨመረ ይሄዳል። የውሃ እጥረት አሁን ዓለም ላይ እንደምናየው ነው። ከውሃ የሚነሱ በሽታዎች እየጨመሩ ሄዱብን ናይም ግን ውሃ በአጠቃላይ ያለው እጥረት ኢትዮጵያ ውስጥ በደንብ የምናውቀው ችግር ነው። በየቦታው ዓለም ላይ እንደዚህ ብዙ ሀገሮች ላይ የተከሰተ ነው። እነዚህ ሁሉ በጣም እየጨመሩ ነው ሄዱ። በአሁኑ ሰዓት ሰው ላይ የሚታዩ አዳዲስ በሽታዎች እንደ ኮቪድ ምን ጨምሮ ሌሎችም አዲስ የሚነሱ ኢመርጂንግ ኢንፌክሽን ዲዝ ምንላቸው ሁሉ ከ70-75% የሚመጡት ከእንስሳት። እነዛን ነው እኛ ያንን ቀድመን በማድማት ዘንድሮ 10ኛውን ዓመት አኒቨርሰሪ እናከብራለን።
ተቋማችሁ በምስራቅ አፍሪካ በሌሎች ሀገራቶችም ይንቀሳቀሳል። በእነሱስ ምን አይነት እንቅስቃሴዎች ነው የምታደርጉት?
እንግዲህ ካውስት ያሉ አሁን ወደ 6 ሀገሮች አካባቢ ደርሰዋል። በፕሮጀክት ደረጃ የምንሰራበት ሌሎችም ብራዚል እና ሜክሲኮ፣ ኤሽያ ውስጥ ደግሞ ህንድ፣ ታይላንድ፣ ቻይና አካባቢ የምንሰራቸው እንደ ሀገሩ ግንኙነት ቢኖርም ብዙ ተመሳሳይ ነገሮች አሉ። አንደኛ የምንሰራው እነዚሁ ተላላፊ በሽታዎች ከሰው እንስሳት ጤና እና ኢንቫይሮመንት ለሁሉም ኮመን ናቸው። የዛሬ አሁን ወደ 7-8 ዓመት በፊት ኮሮና ቫይረስ ሆኖ ከግመሎች ወደ እንስሳ የሚነሳ ሳውዲ አረቢያ ጀምሮ ወደ ኢትዮጵያ፣ ሌሎችም አፍሪካ ሀገሮች የተዛመተ አለ። እንደሱ አይነቱ ስራ ምናልባት ሪጂናል ስፔሲፊክ ከገዛ አካባቢ የተወሰነ ሲሆን ደግሞ ሌሎች ደግሞ ከበድ ያሉ ዓለምኑ አቀፍ የሆኑ ችግሮች አሉ። እንደ አንታይባዮቲክ ሬዚስታንስ ወይም ጸረ ባክቴሪያዎችን ባክቴሪያዎቹ እየተቋቋሙት ማዳን እያቃተ መጥቷል። ይሄ በጣም ከፍተኛ ችግርና እየተስፋፋ ያለ ነው። በመላው ዓለም እያደጉም ሀገሮች እያደጉም ባሉ ሀገሮች ላይ ዩናይትድ ኔሽን እንደውም አሁን ከፍተኛ ስጋት ያላቸው ከሚለው ደረጃ አውጥቶ አደገኛ ደረጃ ላይ እየደረሰ ብሎ የመደበው ችግር ነው። ይሄ ጸረ ባክቴሪያን መቋቋም ጀርሞችን ለአለመግደል መቻል በጣም እየተስፋፋ ያለ ችግር ነው። እሱም ሁሉም ሀገሮች ላይ እንሰራለን። ትንሽ ቅድም ጠቀስም እንዳደረግኩት ከምግብ የሚነሱ በሽታዎች ወይም ከውሃ ኮሌራንም ጀምሮ ሌሎችም አሉ፣ ሳልሞኔላ። እነዚህ በሽታዎች ፓንደሚኮች ከመከሰታቸው በፊት ቀድመን እንዴት ነው እውቀትን እናዳብረው ካፓሲቲ ቢልዲንግ እንዴት ነው የላቦራቶሪ ያለውን ኢንፍራስትራክቸር እናጠናክረው የሚለው እንደዚህ አይነት ስራዎችን ነው የምንሰራው።
ቅድም እንግዲህ እንደጠቀሱልኝ ዓለም እየጠበበች በመምጣቷ ወደፊት ኖቹ ተላላፊ በሽታዎች ከእንስሳት እና ከነፍሳት እንደሚመጡ ነግረው ነበርና የእንስሳት ጤንነት ከሰው ልጅ ጤንነት ጋር ምን ያያይዘዋል? እስቲ ስንገሩኝ።
በጣም ጥሩ። የእንስሳት ጤንነት ከሰው ልጅ ጤንነት ጋር በከፍተኛ ሁኔታ ይያያዛል። በተለይም ታዳጊ ሀገሮች እንደ ኢትዮጵያ ያሉ የህብረተሰባችን በየቀኑ ያለው የቀን ተቀን ኑሮ በእንስሳት ላይ የሚመካ ነው። ብዙ ነገር ሊሆን ይችላል፣ ለእርሻ ሊሆን ይችላል፣ ውሾችም ቢሆን ለቤተ ንብረት ጥበቃም ሊሆን ይችላል፣ አህዮችም ሊሆን ይችላል። የእንስሳት እና የሰው ግንኙነታቸው በህይወት በጣም የተዛመደ ነው በታዳጊ ሀገሮች። እነዚህ ደግሞ ብዙዎቹ ተህዋሲያን ልክ እንስሳትን የሚያጠቁት ሰውን የሚያጠቃሉ። ቅድም የምለው እሱ ነው። እንግዲህ ብዙዎቹ አሁን ገና የሚታወቁ እና እየታወቁ ያሉ አሉ። ይሄ ተላላፊ ወይም ዞኖቲክ ዲዚዝ ይባላል በእንግሊዝኛው። ከእንስሳት ወደ ሰው አንዳንድ ጊዜም ደግሞ ከሰው ወደ እንስሳት ተላልፈው ወደ እንስሳት ደግሞ ከገቡ ተዛምተው ተመልሰው ለሰው ትልቅ ችግር ይሆን ለእንስሳት። ለምሳሌ ሳምባ ነቀርሳ በሽታ ከእንስሳት ወደ ሰው የሚተላለፍ ብዙ ጊዜ ተጠምቷል፣ ይታወቃል። ያ እንዳለ ሆኖ እንደውም ኢትዮጵያ ውስጥ ለመጀመሪያ ጊዜ የተገኘ ሁሉ ጥናት አለ ከሰው ወደ እንስሳቱ ተመልሶ የተላለፈ ሳምባ ነቀርሳ ተዋሲያን። ስለዚህ ይሄ በጣም የእንስሳትና የሰው ግንኙነት በጣም የተቀራረበ ነው። ያ ደግሞ ግንኙነት እንደ ኢትዮጵያ ባሉት አንዳንድ ሀገሮች ውስጥ እንደውም የበለጠ የጨመረ ግንኙነት።
እንግዲህ ግሎባል ሄልዝ ዘንድሮ 10ኛ ዓመቱን ይዛል። ብዙ ስራዎችንም እየሰራችሁ ነው። ኮቪድ-19 እና የእንስሳት ጤና ወይም ደግሞ እናንተ ከምትሰሩት ጋር በምን መልኩ ይያያዛል? እስቲ ጥቂት ነገር በሉኝ።
ኮቪድ-19ን እንግዲህ በሽታውን የሚያመጣው ቫይረስ ኮሮና ቫይረስ የሚባል ግሩፕ ነው። አንድ ቫይረስ ዘር ሆኖ የተለያየ ዘር ሊኖር የሚችል ኮሮና ቫይረስ ነው። ይሄ ኮሮና ቫይረስ ለረጅም ጊዜ ይታወቃል፣ አዲስ ነገር አይደለም። አሁን በእኛም ስራ የግሎባል ዋን ስራችን ላይ አላማችን ይህን ፓንደሚክን ቀድሞ ማቆም ነው። ብዙ ጊዜ በተለያዩ ሀገሮች ላይ ኢትዮጵያን ጀምሮ ውስጥ በተደጋጋሚ ስንናገር የቆየን ነው። እነዚህን ቀድመን ጥናቶችን ማጥናት ቀድመን የአገሪቱን የጤና ሲስተም የላቦራቶሪ የመመርመር ችሎታ አቅም ማሳደግ የተማረውን የሰው ኃይል ለምሳሌ የኢትዮጵያ የህብረተሰብ የጤና ኢንስቲትዩት የጭትና ዩኒቨርሲቲዎች ውስጥ ያለውን አቅም መገንባት ካፓሲቲ ቢልዲንግ፣ እነዚያን የምንሰራው ከብዙዎቹ በሽታዎች አንዱ እነዚህ ቫይረስ ኮሮና ቫይረስ ሌሎችም እንደዚሁ ብዙ አይነቶች አሉ። መንባይዘ ወይ ፓንደሚክ ደረጃ እንዳሁን እንደ ኮቪድ-19 ሊመጣ እንደሚችል እንገምት ነበር። እንደዚህ ኮቪድ-19 ብለን በስም ባናውቀውም በቅርብ ጊዜ እንደሚኖር በሳይንስ ግምቱ ስለነበረን ለዛ ዝግጅት የሀገሪቷን ሲስተም ለማጠናከር ነበር ስንሰራ የነበር ከ2013 ጀምሮ። 2016 ላይ ከአሜሪካ በሽታ መከላከያና መቆጣጠሪያ ድርጅት ጋር ሆነን እኒያውን የእንዲሻ በሽታ ጋር እዛን ያን ምሳሌ በማድረግ የህፃናትን ህይወት በማዳን የውሾችንም በመከተል የተለያየ ስራ እየሰራ ሀገሪቷን እናዘጋጅ ነበር። ኮቪድ-19 ከመከሰቱ 2 ወር በፊት ስብሰባ አድርገን ነበር። ያ የስብሰባው ትልቁ ዓላማ ወደፊት የሚመጣ ፓንዴሚኮችን ቀድመን ለመዘጋጀት የአቅም ግንባታ አፍሪካ ውስጥ እንዴት እናድርግ የሚል ኢትዮጵያ አዲስ አበባ ላይ ያደረግ ነው። ያ ማለት እንግዲህ ጥቅምት መጨረሻ 2019 ያንን ባንጠብቅም ዊኖ ከሳይንስ ከሁኔታዎች አንጻር ሊመጣ ስለሚችል ዝግጅት እናደርግ ነበር እና እንደዚህ አይነት ዝግጅቶች ላይ ነው መነሳው።
ኤደንንና እንግዳዋን ፕሮፌሰር ወንዶሰንን እናመሰግናለን። አድማጮች፣ ስርጭታችን ለመገባደድ ጥቂት ደቂቃዎች ናቸው የቀሩን። ታዲያ የሙዚቃ ሰዓት ነው። አሁን ለተከታዩ ጥቂት ደቂቃዎች የምንሰማው ሙዚቃ እንጋብዛችሁ። ፀሐዬ ዮሐንስ ነው እስከ ማጠቃለያው የሚያዳርሰን።
ለየን በቀር ያለ ጻይዋንስ እንዳቀነቀነ ልብ ነበር የሰማችሁ ጻይና መሰግናለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሙገድ እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ አበቃ። የትግኛ ስርጭት ከኛ ይከተላል። ነገ ምሽት 3 ሰዓት ላይ እንመለሳለን። በሌላ በኩል ሰላም ደህና አደሩ።